The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለኢትዮጵያ የመከላከያ ሰራዊት ድጋፍ ለመስጠት በትላንትናው ዕለት ከአዲስ አበባ ላይ የተካሄደውን ሰልፍ ተንተርሶ የተጠናቀረ ዘገባ በዕለቱ አቢሬስ ይዘናል። የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል መቀሌ ላይ የተናገሩትም ደርሶናል። ወልዲያና አካባቢው በተስፋፋው ወታደራዊ ጥቃት ሰላማዊ ሰዎች አካባቢያቸውን ለቀው እየወጡ መሆናቸውንና እንዲሁም ሱዳን በኢትዮጵያ የሚገኙ አምባሳደሯን ወደ ካርቱም መጥራቷ ለምሽቱ ከያዝናቸው ዘገባዎች ውስጥ ናቸው። ዜናውን ተከትሎ በሚስተናገደው የመጽሔት ክፍለ ጊዜ ይተነተናሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ ሰኞ ነሐሴ 3 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተና ከቴክኒክ መሐንዲሱ ሲድራክ ፍራንክሊን እንዲሁም በእያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱ ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለን ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። ሱዳን በኢትዮጵያ የሚገኙ አምባሳደሯን ወደ ካርቱም መጥራቷ ታውቋል። ሱዳን አምባሳደሯን የጠራቻቸው በትግራይ ክልል ባለው ግጭት የሸምጋይነት ሚና ለመጫወት ያቀረበችው ጥያቄ በኢትዮጵያ ውድቅ መደረጉን ተከትሎ ነው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ለጋዜጠኞች ሲናገሩ ከአንዳንድ የሱዳን መሪዎች ጋር ያለን የመተማመን ደረጃ ተሸርሽሯል ማለታቸው ይታወሳል። የአሜሪካ ድምጽ ያነጋገራቸው የፖለቲካ ሳይንስ ምሁር ከትግራይው ግጭት በኋላ ብቅ ያሉ የሁለቱን ሀገሮች ግንኙነት የሚያሻክሩ ጉዳዮች የኢትዮጵያን መንግስት ጥርጣሬ ምክንያታዊ የሚያደርጉ ናቸው ብለዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በኢትዮጵያ አፋር ክልል ከ200 የሚበልጡ ተፈናቃዮች ተገድለዋል ተብለው የወጡ ሪፖርቶች በጥልቅ አሳስበውናል ሲል ዩኒሴፍ አስታወቀ። የተባበሩት መንግስታት የህፃናት መርጃው ድርጅት ዋና ስራ አስኪያጅ ሄንሪታ ፎር ዛሬ ያወጡት መግለጫ ባለፈው ሐሙስ አፋር ክልል ውስጥ ተፈናቃይ ቤተሰቦች በተጠለሉባቸው የጤና ጣቢያና ትምህርት ቤት ላይ በተፈጸመ ጥቃት ከ100 የሚበልጡ ልጆች ያሉባቸው ከ200 በላይ ሰዎች መገደላቸውን ያመለከቱት ሪፖርቶች እጅግ አሳስበውናል ብሏል። ትግራይ ውስጥ ለወራት ከተካሄደው ውጊያ ተከትሎ ከመካከላቸው ቢያንስ 160 ሺህ ልጆችን ጨምሮ 400 ሺህ ሰዎች በጽኑ ረሃብ ሁኔታ ውስጥ እንዳሉ ያመለከተው ዩኒሴፍ በአሁኑ ወቅት በትግራይና በአዋሳኝ የአማራና የአፋር ክልሎች 4 ሚሊዮን ሰዎች በአጣዳፊ የምግብ እጦት ውስጥ እንደሚገኙ አውስቷል። እስካሁን በግጭቶች ምክንያት ቀያቸውን ለቀው በወጡት 200 ሚሊዮን ሰዎች ላይ ባለፉት ቅርብ ጊዜያት በተካሄዱት ውጊያዎች ደግሞ 100 ሺህ አዲስ ተፈናቃዮች የተጨመሩ መሆኑን ነው ዩኒሴፍ ያመለከተው። ሌላ ዜና፣ የተባበሩት መንግስታት የዓለም የምግብ ፕሮግራም በርካታ ችግሮች ያሉ ቢሆንም ባለፉት የአውሮፓ ሰኔና ሐምሌ ወራት ውስጥ በሰሜን ምዕራብና በከፊልም በደቡባዊ ትግራይ ለ1 ሚሊዮን ነዋሪዎች የምግብ እርዳታ ልናደርስ ችለናል ሲል አስታወቀ። ሆኖም ባለው የምግብ የገንዘብና የቴሌኮሙኒኬሽንስ መገናኛ እጥረት የተነሳ ልንደርስ የቻልነው የረሃብ ቸነፈር አፋፍ ላይ ያሉትን ጨምሮ የምግብ እርዳታ ልናቀርብላቸው በእቅድ ከያዝናቸው ሰዎች ውስጥ ግማሹን ብቻ ነው ብሏል። የዓለም የምግብ ፕሮግራም ከዚህ ነሐሴ ወር ጀምሮ ለ2.1 ሚሊዮን ሰዎች አጣዳፊ የምግብ እርዳታ ለማቅረብ እቅድ ያለው መሆኑን ገልጿል። ይህን እቅዱን ለማሳካት በየሳምንቱ ቢያንስ 6000 ሜትሪክ ቶን ምግብ እንደሚያስፈልገው ባወጣው መግለጫ አስታውቋል። በቅርብ ሳምንታት በጸጥታው መደፍረስና በእንቅስቃሴ ገደቦች የተነሳ ባቀድነው መጠን የምግብ እርዳታውን ወደ ክልሉ ለማድረስ አልቻልንም ነው ያለው። በዚህ የአውሮፓ ነሐሴ ወር የመጀመሪያ ሳምንት ውስጥ በአባላ መተላለፊያ በኩል ከ175 በላይ እርዳታ የጫኑ መኪናዎች ትግራይ መድረሳቸውን ገልጾ ከዚያም ውስጥ 90ው ከ5000 ቶን በላይ ሕይወት አድን የምግብ እርዳታ የጫኑ ናቸው ብሏል። በከታዮቹ ቀናት ደግሞ ተጨማሪ ምግብ ነዳጅ አልሚ ምግብ እንዲሁም የጤና የንጽህናና የመጠለያ ቁሳቁስ የጫኑ መኪናዎች ይደርሳሉ ተብሎ እንደሚጠበቅ የመንግስታቱ ድርጅት ያለም የምግብ ፕሮግራም አክሎ ተናግሯል። ባለፈው ወር ውስጥ ትግራይ ውስጥ በሰብአዊ እርዳታ እጥረት ምክንያት ሰዎች ለስቃይ ተዳርገዋል። አሁንም ለረሃብ ቸነፈር ከመጋለጣቸው በፊት ሊደረስላቸው ይገባል ያሉት ያለም የምግብ ፕሮግራም የትግራይ ምላሽ ክፍል ዳይሬክተር ማይክል ዳምፎርድ ሁሉም ወገኖች ተክስ በማቆም ነፍስ አድን የሰብአዊ ረድኤት ባልተገደበ መንገድ ወቅቱ ሳይያልፍ እንዲደርስ ዋስትና እንዲሰጡ WFP ይጠይቃል ብለዋል። አስከትለውም በአጎራባች ያማራና ያፋር ክልሎችም በግጭቱ ምክንያት ነዋሪዎች ይበልጡን ወደ ረሃብ አደጋ እያመሩ መሆኑን ገልጸው ድርጅታቸው በአፋጣኝ ህይወት አድን የምግብ እርዳታ ማድረስ ስለሚቻልበት መንገድ ከሀገሪቱ መንግስት ጋር እየተነጋገረ መሆኑን አስታውቀዋል። በዚህ እንዳለ ያለም አቀፍ ቀይ መስቀል ከኢትዮጵያ ትግራይ ክልልና ከሌሎች የሰሜኑ የሀገሪቱ ክፍሎች በተነሳው ጦርነት ምክንያት እጅግ ብዙ ስደተኞች እየተጨመሩ በመሆኑ ደቡባዊ ምስራቅ ሱዳን ካምፖች ያሉትን የስደተኞቹን የኑሮ ሁኔታ ይብሱን ከባድ እያደረገው መሆኑን አስታወቀ። ምግብ፣ ንጹህ ውሃ፣ መጠለያና የንጽህና መጠበቂያዎች እጥረት አስከፊ ደረጃ ላይ መድረሱን የገለጸ ሲሆን በምግብ እጥረት በወባና ሄፓታይተስ ኢ በተባለ የጉበት በሽታ አይነት የሚጠቁ ሰዎች ቁጥር ጨምሯል ብሏል። አሁን ወቅቱ ክረምት መሆኑ ሁኔታዎችን አባብሷል ያለው ICRC አንዳንድ ስደተኞች አደገኛ በሆኑ መንገዶች እንዲጓዙ ወይም ወደ ሀገሪቱ ሌሎች ቦታዎች እንዲንቀሳቀሱ አስገድዷቸዋል ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያና የኬንያ ባለስልጣናት የሻከረውን የሀገሮቻቸውን ዲፕሎማሲያዊ ግንኙነት ለማሻሻል ተስማሙ። ትናንት እሁድ ባለስልጣናቱ ተወያይተው የደረሱበትን ስምምነት የተከታተለው መሐመድ ካሊየ ከሞቃዲሾ ያደረሰን ዘገባ አለ። ጽዮን ግርማ ታቀርበዋለች።
በውጭ ጉዳይ ሚኒስትር ራቻኤል ኦማሞ የተመራው የኬንያ ልዑክ ከሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮቤል ጋር ተወያይቷል። ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው የጽሑፍ መግለጫ እንደሚያስረዳውም ለብዙ ወራት ሻክሮ የቆየውን የሁለቱን ተጎራባች ሀገራት ግንኙነት በማጠናከር በንግድና ደህንነት ዘርፎች ላይ ለመስራት ተስማምተዋል። መግለጫው አያይዞም ለሶማሊያው ጠቅላይ ሚኒስትር ከኬንያው ፕሬዝዳንት ኡሁሩ ኬንያታ ኬንያን ለመጎብኘት ጥሪ እንደደረሳቸው አስታውቋል። የሁለቱን ሀገራት ግንኙነት አሻክሮት የቆየው በዓለም አቀፍ ፍርድ ቤት በመታየት ላይ ያለው የባህር ድንበር ጉዳይ እልባት እንዲያገኝም ሶማሊያ አጽንኦት ሰጥታበታለች። ይህ ጉዳይ ከፍርድ ቤት ውጪ እንዲታይ ኬንያ ጥያቄ ስታቀርብ ቆይታለች። በሌላ በኩል ባለፈው ዓመት ታህሳስ ኬንያን በውስጥ ጉዳይ ጣልቃ እየገባች ነው የሚል ክስ ያሰማችው ሶማሊያ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት አቋርጣው ቆይታለች። አሊ አብዱ ኪያር የተባሉ ተንታኝ በሁለቱ ሀገራት መካከል ሹሃማ የሆኑ ጉዳዮች ቢኖሩም እንኳን የኬንያውያን ጉብኝት ለግንኙነቱ መሻሻል መልካም ጅማሮ ነው ይላሉ።
ሕሪርካ
ላለፉት ዓመታት ለሁለቱ ሀገራት ዋነኛ የዲፕሎማሲ ውዝግብ መነሻ የሆነው የባህር ጠረፍ ይገባናል ውዝግብ ነው። ኬንያ በዓለም አቀፍ ፍርድ ቤት እየታየ ያለው ክስ የማይቀለበስ መሆኑን ካመነች የሁለትዮሽ ግንኙነቱን ማጠናከር አስፈላጊ ነው ነው ያሉት። ሶማሊያና ኬንያ የባህር ጠረፍ ይገባኛል ውዝግብ ውስጥ ቢገቡም እንደ አውሮፓውያን የቀን አቆጣጠር ከ2011 ጀምሮ የአፍሪካ ህብረት የሰላም አስከባሪ ኃይል ጽንፈኛውን ታጣቂ ቡድን አልሸባብን ለመዋጋት ወታደሮችን ወደ ሶማሊያ ሲልክ ኬንያ አንዷ ተሳታፊ ሀገር ናት። በዚህም ምክንያት ታጣቂዎቹ ብዙ ጥቃቶችን ኬንያ ውስጥ መፈጸማቸው ይታወሳል።
ኢዮንን ለዘገባው አመሰግናለሁ። በሌላ የአፍሪካ ዜና ማሊ ውስጥ ቢያንስ 50 ሰዎች በታጣቂዎች መገደላቸው ተሰምቷል። ከኒጀር ጋር በሚያዋስነው ድንበር አካባቢ የሚገኙ 3 መንደሮችን ታጣቂ እስላማዊ ቡድን አባላት ትናንት በአንድ ጊዜ ወረው ሲያበቁ ጥቃት እንዳደረሱ ነው የወረዳው አስተዳዳሪ የገለጹት። ብዙዎች መቁሰላቸውንና ንብረት መዘረፉንና መቃጠሉንም ባለስልጣኑ ጨምረው አስታውቀዋል። ለጥቃቱ ኃላፊ ነኝ ያለ ወገን እንደሌለ ሮይተርስ ዘግቧል። የዓለም ሙቀት ባደገኛ ሁኔታ እየጨመረ መምጣቱንና ሊቀለበስ በማይችልበት ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት አሳሰበ። ይሁንና ሁኔታው እንዳይባባስ ለመከላከል እርምጃ መውሰድ እንደሚቻል ድርጅቱ ጨምሮ ገልጿል። ሪፖርቱን አስመልክቶ የአሜሪካ ድምጽ ያጠናቀረውን ዘገባ ስመኝሽ ቆየ ታቀርባለች።
የተባበሩት መንግስታት ድርጅት ባየር ንብረት ለውጥ ዙሪያ በመንግስታት መካከል የሚያካሂደው የውይይት መድረክ ዛሬ በስዊዘርላንድ ባወጣው መግለጫ ያየር ንብረት ለውጥ እየደረሰ ያለው የሰው ልጆች በ19ኛው መቶ ክፍለ ዘመን ከነበረው የኢንዱስትሪ ዘመን በፊት አንስቶ ሲያደርጓቸው የነበሩት እንቅስቃሴዎች መሬት ከ1.1 ዲግሪ ሴልሺየስ በላይ እንዲሞቅ በማድረጉ መሆኑ የማያጠራጥር ነው ሲል አስተውቋል። የውይይት መድረኩ ሊቀመንበር የሆኑት ሆሳንግ ሊ እንደተናገሩት ያየር ንብረት ለውጥ በመላው ዓለም ላይ የሚገኙ ሰዎችን ህይወት የሚያቀውስ ነው።
First, it tells us that it is indisputable that human activities are causing climate change and making extreme weather events more frequent and severe.
በመጀመሪያ ደረጃ የሰዎች እንቅስቃሴ ያየር ንብረት መዛባትን እያስከተለ ለመሆኑ ምንም ክርክር አያስፈልገውም። በሁለተኛ ደረጃ ያየር ንብረት ለውጥ ተጽዕኖ እያሳደረ ያለው በፕላኔታችን ላይ በሚገኙ ሁሉም ሀገራት ዘንድ ነው። በመጨረሻ ደግሞ ዓለም ሙቀትን ለመቀነስ ጠንካራ ፈጣንና ዘላቂነት ባለው መልኩ የካርቦን ዳይኦክሳይድና ሌሎች በካይ ጋዞችን ልቀት መቀነስ ያስፈልጋል።
የአየር ንብረት ለውጥ ሁኔታ ላይ የሚወያየው የመንግስታቱ ጥምረት እንዳስጠነቀቀው የዓለማችን ሙቀት እንደ ገደብ ከተቀመጠው የ1.5 ዲግሪ ሴልሺየስ የሙቀት መጠን ሊደርስ ወይም ሊያልፍ ይችላል። ይህ ደግሞ ግግር በረዶች እንዲቀልጡ፣ የባህር ወለል መጠን እንዲጨምርና አውዳሚ የጎርፍ አደጋዎችና ድርቆች እንዲከሰቱ ያደርጋል። ሆኖም ለካርቦን ዳይኦክሳይድ ልቀት ከፍተኛ አስተዋጽኦ የሚያደርገውንና በከባቢ አየር ላይ ጉዳት የሚያስከትለውን የፎሲል ነዳጅ ምርቶችን በአስቸኳይ መጠቀም በማቆም በዓለም ዙሪያ የሚደርሰውን ጉዳት መቀነስ ይቻላል ሲል 195 አባል ሀገራት ያጸደቁት የመንግስታት ድርጅቱ ሪፖርት ጠቁሟል። በአሜሪካ ድምጽ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። አፍጋኒስታን ውስጥ የታሊባን ታጣቂዎች በሰሜንና ሰሜን ምስራቅ ያለችውን ኩንዱዝን አብዛኛውን ክፍል እንዲሁም ዛራንጅና ሌሎች ሁለት የክፍለ ሀገር ዋና ከተሞችን ተቆጣጥረዋል። በካቡል የዩናይትድ ስቴትስ ኤምባሲ ታሊባን አዲስ ጥቃት ከፍቶ በርካታ ከተሞችን መቆጣጠሩን አውግዟል። የዩናይትድ ስቴትስ የመከላከያ ሚኒስቴርም ታሊባን ጥቃቱን አቁሞ ንግግር እንዲጀምር አሳስቧል። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂ ታየን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ነሐሴ 3 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ዕለቱ አብይ ርዕስ ከማቅናታችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ።
ራሱን ሲቀይር ሁለት ነገሮች ናቸው የሆኑ። አንደኛ የቫይረሱ ክምችት እጅግ ብዙ። ለምሳሌ አንድ ሰው ካፍንጫው ውስጥ የቫይረሱን ሳምፕል በምንወስድበትና በምንመለከተው ጊዜ ከቀደመው አልፋ ከሚባለው ቫሪያንት 1000 እጥፍ የቫይረስ ክምችት በዛ ሰው ላይ እናገኛለን።
ፕሮፌሰር ጥላሁን አደራ ይባላሉ። ዘረመሉን በለወጠው ዴልታ በተባለውና በዓለም ዙሪያ በስፋት ተሰራይቶ በነበረው ከርሱ በቀደመው አልፋ በተባለው የኮሮና ቫይረስ ዝርያ መካከል ያለው ልዩነት አስመልክቶ ከሰጡት ማብራሪያ የተወሰደ ነው። ሙሉ ቃለ ምልልሳቸውም ሐኪሙን ይጠይቁ ፕሮግራም ላይ በሁለተኛው አጋማሽ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ለኢትዮጵያ የመከላከያ ሰራዊት ድጋፍ የተገለጸበት ሰልፍ ትላንት በአዲስ አበባ ውስጥ ተካሂዷል። የከተማይቱና የኦሮሚያ ፍንፍኔ ልዩ ዞን ዙሪያ ወረዳዎች ነዋሪዎች የወጡበት ሰልፍ በኢትዮጵያ ላይ እየተደረገ ነው ያሉትን ኢፍትሃዊ ጣልቃ ገብነት የሚቃወም መሆኑን የአዲስ አበባ የምክትል ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ በሰልፍ ላይ ተናገሩትን የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ሽመልስ አብዲሳም በእንዲህ አይነቱ አድራጎት ውስጥ የተሳተፉ ነው ላሏቸው የዓለም አቀፍ ማህበረሰብ አባላት መልእክት አስተላልፈዋል። ሰልፉን የተከታተለችው ፀሐይ ዳምጠው ተከታዩን አድርሳናለች።
ከኦሮሚያ ልዩ ዞን ፍንፍኔ ዙሪያ ከተሞች አጎራባች ወረዳዎችና ከአዲስ አበባ ከተማ በመምጣት የአገር መከላከያ ሰራዊትን ለመደገፍና የህወሓት ቡድንን ለመቃወም በመስቀል አደባባይ የተገኘው እጅግ የበዛ ሰው ነው። ቁጥራቸው ከ50,000 በላይ እንደሆነ የተነገረ በከተማይቱ ዙሪያ ያሉ ፈረሰኞችም የተለያዩ ዜማዎችን እያዜሙ ትዕይንት አሳይተዋል። በኢትዮጵያ ህዝብ ብሔራዊ መዝሙር በተከፈተው የሰልፉ ስነ ስርዓት ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ኢትዮጵያ ለሰላም ቅድሚያ ትሰጣለች ብለዋል።
ኢትዮጵያውያን ሁልጊዜ ለሰላም አማራጭ ቅድሚያ ይሰጣሉ። ለሰላም አማራጭ ቅድሚያ በመስጠት ብዙ ሰርተናል፣ ብዙ ለፍተናል፣ ብዙ ግረናል፣ ብዙ ለምነናል፣ ብዙ ዋጋ ከፍለናል። ነገር ግን ሰላም በአንድ ወገን ብቻ ሊገኝ የሚችል አማራጭ አይደለም። ስለዚህ ግድ ብሎ የገባንበትን ጦርነት የኢትዮጵያን ሉዓላዊነት እስከ መጨረሻው ድረስ ለማስከበር የባንዳነትን ተግባር ፈጽሞ እስከ መጨረሻው ለመቅበር እንታገላለን፣ እንሰራለን። መከላከያ ሰራዊታችንንና መላ የጸጥታ ኃይላችንን እንደግፋለን።
ኢትዮጵያ የሚያስተዳድራትን መንግስት መርጣለች ያሉት ምክትል ካንቲባዋ አክለውም በኢትዮጵያ ህዝብ ትግል የተወገደውን አካል ወደ ስልጣን ለመመለስ ይሰራሉ ያሏቸውን የውጭ ኃይሎች ተችተዋል።
የኢትዮጵያ ህዝብ የህወሓትን አሸባሪ ቡድን በቃኝ ካለው ከሶስት አመታት በላይ ተቆጥረዋል። የህወሓት ጁንታ ቡድን ኢትዮጵያን ዘርፏል። ኢትዮጵያውያን ላይ አሰቃቂ የሆነ የሰብአዊ መብት ጥሰት ፈጽሟል። ኢትዮጵያን በተለያየ መንገድ ጨቁኗል። የኢትዮጵያንን መልካም ገጽታ፣ ልዩነት፣ ማንነት ኢትዮጵያን ለማከፋፈልና ህዝቦቿን ለመበተን ተጠቅሞበታል። ኢትዮጵያውያን በምንም አይነት ኢፍትሐዊነትን አንቀበልም፣ በቃን ብለው የልጆቻቸውን ህይወት ገብረው ተለውታል። ስለዚህ የዓለም የተለያዩ ተቋማትን ዓለም አቀፍ ማህበረሰብን ሁሉ ዛሬ እንድንላለን ኢትዮጵያውያን ታግለው የጣሉትን ይህንን አሸባሪ ቡድን ከሞተበት ለማንሳት የሚደረገውን ጥረት ሁሉ እንቃወማለን። ቀይ መስመራችሁን አትነፉ እንላቸዋለን። ኢትዮጵያውያን ማን ሊያስተዳድራቸው እንደሚገባ በድምጻቸው ወስነዋል። የኢትዮጵያን ድምጽ አክብሩ። 100 ሚሊዮን ህዝብ የመሰማት መብት አለው።
የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ሽመልስ አብዲሳም በሰልፉ ላይ ተናግረዋል።
ኢትዮጵያ ዳግም በተፋፍለ ግዛ ፈሊጡ ኢትዮጵያ ላይ ሊጫን አይችልም። ዳግም ኢትዮጵያዊነትን ዝቅ አደርግም። ኢትዮጵያን አንበረክትም። እንታገላለን። የሚያስፈልገውን ሁሉ መስዋዕትነት እንከፍላለን። ኢትዮጵያ ኢትዮጵያዊነት የደከመ መስሎታል። ኢትዮጵያዊነት ግን እጅግ የበረታበት ወቅት፣ ኢትዮጵያዊነት መልሶ የተነሳበት ወቅት ነው። ምክንያቱም ኢትዮጵያዊነት አይምሯችን ውስጥ ነው ያለው። ኢትዮጵያዊነት ደማችን ውስጥ ነው ያለው። ኢትዮጵያዊነት አባቶቻችን መስዋዕትነት የከፈሉለት ከጫፍ እስከ ጫፍ ታግለው ያቆሟት ሀገር ነች። ስለዚህ ከጫፍ እስከ ጫፍ አሁን እየተገነባና ከፍ እያለ ያለው ይህ አርበኝነት ጠንክሮ በሁሉም መስክ ወጣቶቻችን፣ ህዝባችን ጀግናውን መከላከያ ሰራዊት በመደገፍ ከውጭ በተለያየ መንገድ እጃቸውን እኛ ላይ አድርገው ኢትዮጵያን ለማፈን ይህንን የጥፋት ኃይል መልሶ ለማንሳት የሚረባረቡትን ኃይሎች ሁሉ ፊት ቆመን በአንድነት የኢትዮጵያን ብልጽግና ለማረጋገጥ ጠንክረን እንሰራለን፣ እናረጋግጣለን።
የአሜሪካ ድምፅ በሰልፉ ላይ ከተሳተፉት ሰዎች አንዳንዶቹን አነጋግሯል። የአካል ጉዳተኛ ወጣት ቶፊክ ጀማል ኢትዮጵያ ላይ እየተፈጸመ ነው ያለውን ጥቃት ለመቃወም ያለበት ሁኔታ እንደማያግደው ተናግረዋል።
ዛሬ ወደዚህ የመጣንበት ምክንያት ሀገራችንን ከመፍረስ ለመታደግ እሷን ቦጥቡጦ የበሏትን በፊት እንመራለን ብለው ህዝቡን ሲገርፉና ሲያሰቃዩ የነበሩትን አገሪቷን የዘረፉትን ለመቃወም እንደኔ ያሉት ብቻ ሳይሆን ሌላውም ኢትዮጵያዊ በገንዘብ አይደለም በቁስ አይደለም ነፍሱን በመስጠት እሱ ባይኖርም ለቀጣዩ ትውልድ አሻራውን ጥሎ ንጹህ ኢትዮጵያን አስረክበን አባቶቻችን ያስረከቡንን ሀገር መልሰን እናስረክባለን ብያለሁ። መከፈል ካለብኝ ሁሉ እንደዚሁኛ ሙሉ መስዋዕት ከፍላለሁ ለሀገር።
በሰልፉ ላይ ከተሳተፉት የሃይማኖት አባቶች አንዱ አባ ማቲያስ ገብሩ ለህዋሃት ቡድን አባታዊ ምክር እንለግሳለን ብለዋል።
ህዋሃት 27 ዓመት ኢትዮጵያን ሲመራ በጎሳ በብሔር ከፋፍሎ አሁን ደግሞ እግዚአብሔር በቃ ሲል እግዚአብሔር በቃ ካለ በቃ ነው። አሁን እነሱን እግዚአብሔር በቃ ብሏቸዋል። በቃ ካላችሁ ማርፈው መቀመጥ ነው ያለባችሁ እንጂ አገራችን መገነጣጠል አላስፈልግም። ለባይድ ሀገር አሳልፎ ለመስጠት መነሳት አላስፈልግም። ይሄንኛ አንደግፍም። ይቅርታ ጠይቀው መሳሪያቸውን ዘግዝቀው መሳሪያቸውን አስቀምጠው ባዶ እጃቸውን ይቅርታ ከጠየቁ ይቅርታ ሊደረግላቸው ይገባል። የሃይማኖት አባት የምንለው አሁንም ቢሆን ያላቸውን ነገር ይቅርታቸውን ጠይቀው ይመለሱ ይተው። ጦርነት አላስፈልግም ነው። ኢትዮጵያ ከእንግዲህ በኋላ የምትፈልገው ልማት፣ እድገት፣ ብልጽግና ነው እንጂ ጦርነት አትፈልግም።
አባ ማቲያስ አክለውም የትግራይ ህዝብ ከኢትዮጵያውያን ወንድም እህቶቹ ጋር በአንድነት መቆም አለበት ሲሉም ጥሪ አቅርበዋል።
ለትግራይ ህዝብ የምንለው ነገር የትግራይ ህዝብ የኛም ህዝባችን ነው። የኛም ህዝባችን ስለሆነ እነዚህን የራሳቸው ጥቅም የራሳቸው በራሳቸው ጊዜ የሚሄዱ እንጂ ህዝቡን የሚወክሉ አይደሉም። የትግራይ ህዝብ የምንለው ነገር ቢኖር ከነሱ ተለይቶ በቃችሁ ሊላቸው ይገባል። በቃችሁን እኛ ከኢትዮጵያ ህዝብ ጋር ተስማምተን አብረን ነው መኖር የምንችለው እንጂ ከወንድሞቻችን ጋር ከወገኖቻችን ጋር አንዋጋም። በቃችሁ ሊላቸው ይገባል።
በሰልፉ ላይ ንግግር ያደረጉት ባለስልጣናት ዓለም አቀፍን ማህበረሰብ በወቀሱባቸው ጉዳዮች በስም የጠቀሱት ሀገር ወይም ተቋም የለም። በቅርቡ በኢትዮጵያ ጉብኝት ያደረጉት የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት USAID አስተዳደር ሳማንታ ፓወር በኢትዮጵያ ካለው ግጭት ጋር በተያያዘ ሀገራቸው ለየትኛው ወገን እንደማታዳላ ገልጿል። ከናንተና ከመንግስታችሁ ጋር ያለን ግንኙነት በተለያዩ እሴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ህዝቦች እንዲታቁን ፈልጋለን ብለዋል ሚስ ፓወር። የህወሓት መሪዎች በተከታታይ በሰጧቸው አስተያየቶች ውጊያውን የሚያካሂዱት መብታቸውን በትግል ለማስከበር እንደሆነ ተናግረዋል። የፌደራል መንግስት ኃይሎች የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችንን እንቀጥላለን ማለታቸው ይታወቃል። የኢትዮጵያ ፓርላማ ደግሞ ህወሓትን በአሸባሪነት መፈረጁ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አሁን ለዘገባው አመሰግናለሁ። አድማጮች ተከታዩ የመጽሔት ርዕስ ደግሞ ወደ ትግራይ ያሻግረናል። የኢትዮጵያ ፌደራል መንግስት ያለው አማራጭ በትግራይ ክልል ቀረበለት ያሉትን ቅድመ ሁኔታ ተቀብሎ መደራደር ካልሆነ ግን መደምሰስ ነው ሲሉ በትግራይ የክልሉ ፕሬዝዳንት በፌደራል መንግስት ደግሞ በአሸባሪነት የሚወነጀሉት ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ከትግራይ ቴሌቪዥን ጋር ያደረጉትን ቃለ ምልልስ የተከታተለው የመቀሌው ዘጋቢያችን ሙልጌታ ጽባ ተከታዩን አድርሶናል።
በትግራይ የክልሉ ፕሬዝዳንት ተብለው የሚጠሩ በፌደራል መንግስት ደግሞ ያሸባሪ ቡድን መሪ ተብለው የተከሰሱ ዶክተር ደብረጽዮን ገብረ ሚካኤል በትግራይ ቴሌቪዥን በትግርኛና በአማርኛ ቋንቋዎች በሰጡት ቃለ መጠይቅ የትግራይ ህዝብ ባለፉት 8 ወራት ወራሪዎች ባሏቸው ኃይሎች ብዙ በደል ተፈጽሞበታል ብለዋል። በሰው ህይወትና አካል የደረሰው ጉዳት፣ በሴቶች ላይ የተፈጸመ አስነዋሪ ያሉት ጾታዊ ጥቃት፣ እንዲሁም በህዝብና መንግስታዊ ተቋማት የደረሰ ዝርፊያና ማውደም ከባድ ነበር ብለዋል። አሁንም ይህ ግፍ በምዕራብ ትግራይ እየተፈጸመ ነው በማለት ነው የከሰሱት። ህዝብ ታግሎ በስምንት ወራት ተአምር በሚባል ድል አስመዝግበዋል በማለት ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት።
ህዝቦች በኃይል ተረግጠው፣ ህዝቦች በአፈና ተገዝተው ሊቆዩ እንደማይችሉ፣ በትግራይ ደግሞ ሊቆዩ አይችሉም ብቻ በስምንት ወር ሁሉንም የሚገላብጡ ኃይሎች እንደሆኑ፣ የህዝብ ኃይል ከሁሉም በላይ ከብዙ መሳሪያ ከብዙ ገንዘብ በላይ የሆነ በዓላማ የተመሰረተ ጠንካራ ኃይል የህዝብ ኃይል እንደሆነ፣ የህዝብን ኃይል የሚያሸንፍ አቅም እንደሌለ በተጨባጭ ያስመሰከርንበት ድል ነው ማለት ይቻላል።
ሰራዊታቸው በያዛቸው የክልሉ አካባቢዎች በህዝብና ንብረት የደረሰ ጉዳት ጥናት መጀመሩ የተናገሩት ዶክተር ደብረጽዮን በዚህም አብዛኛው የወደሙ ተቋማትና የተቋረጡ አገልግሎቶች በአንድ አመት ውስጥ ወደ ነበረው ለመመለስ አቅደናል ሲሉ ነው የተናገሩት። ዶክተር ደብረጽዮን በቃለ መጠይቃቸው የትግራይ መንግስት 3 አላማዎች ነበሩት ብለው፣ አንደኛ ትግራይ ከወራሪዎች ነጻ የማውጣት ነው፣ ይህ በአብዛኛው ተፈጻሚ ሆኗል ብለው፣ ሁለተኛ ደግሞ በህዝብ የተመረጠ መንግስት ወደ ቦታው በመመለስ በሁሉም አካባቢ የነበረው አስተዳደር ማቆም የሚለው ነጻ በወጡ አካባቢዎች ተከናውኗል ብለዋል። የቀረቡም በቅርቡ ይጠናቀቃል በማለት ነው የገለጹት። ሶስተኛ ብለው የገለጹት ደግሞ የትግራይ ህዝብ ቀጣይ እድሉ የሚወስንበት ሁኔታ ማዘጋጀት ነው። ይህም ከጦርነቱ በኋላ ይካሄዳል ሲሉ ነው የተናገሩት።
የትግራይ ህዝብ የራሱን እድል በራሱ የሚወስን መብት የሚለው እሱ ገና ነው። ገና ጦርነት ላይ ነው ያለነው። ጦርነቱ ሲገባደድ የሄደ ሄዶ የትግራይ ህዝብ የወደፊት እድሉ የሚወስንበት ሁኔታ ተፈጥሮ የትግራይ ህዝብ ምን መሆን እንደሚፈልግ ቀጣይ ጉዞ የሚወስንበት ነው። ስለዚህ ገና ነው።
ተኩስ ለማቆም የትግራይ መንግስት ቅድመ ሁኔታዎች አስቀምጧል ያሉት ዶክተር ደብረጽዮን የፌደራል መንግስት ያለው አማራጭ ቅድመ ሁኔታው ተቀብሎ መደራደር አሊያም መደምሰስ ነው ሲሉ ተናግረዋል።
ሊመለስ ወደማችን በደረጃ ስለደረሰ መምረጥ አለበት። ሁለት ምርጫ ነው ያለው። አንዱ የተኩስ አቁሙ ለመደራደር ማለት ነው። ቅድመ ሁኔታችን ተቀብሎ ለህዝቡም ገልጾ እንደ መነሻ ወስደን ልንደራደር ነው፣ የሰላሙ ውይይት ሊጀመር ነው ብሎ ማወጅ አለበት። የናድርጎ የተወሰነ ጊዜ የተወሰነ እድሜ የጥሞና ጊዜ ሊያገኝ ይችላል። አይ አልቀበልም ካለስ እንደመስሰዋለን አይቀርለት።
በተጨማሪ ጥፋት ህዝብ ማሰለፍ ተገቢ አይደለም ያሉት ዶክተር ደብረጽዮን ከየክልሉ እየተውጣጡ ወደ ግንባር የሚሰለፉ ቆም ብለው ሊያስቡ ይገባል፣ የትግራይ ሰራዊት ፍትሃዊ ጥያቄ ይዞ በመነሳቱ ማስቆም አይቻልም ሲሉ ነው የገለጹት።
እኛ እንደሆን አንሸነፍም በፍጹም። ለምን ለመብታችን ብለን ነው የተሰዋን ያለን።
ሌላ በትግራይ መንግስት የወጣ መግለጫ የትግራይ ኃይሎች በያዟቸው የአማራና የአፋር ክልል አካባቢዎች በሰላማዊ ሰዎች መሰረተ ልማት ላይና እንዲሁም ታሪካዊ ቅርሶች ላይ ጉዳት እንዳይደርስ አስፈላጊ ጥንቃቄ እንደሚደረግ ነው የገለጸው። በዚህ ጉዳይ ከፌደራሉ መንግስት መልስ ለማግኘት በትግራይ የስልክና ኢንተርኔት አገልግሎት ባለመኖሩ አልቻልኩም። ሆኖም ባለፈው ሳምንት የውጭ ጉዳይ ሚኒስትር ህወሓት ያደረገው ባለው ትንኮሳ የመንግስት ትዕግስት ያለቀ ነው፣ በዚህም ከመከላከል ወደ ማጥቃት መንግስት ይሸጋገራል ብሏል። መንግስት በትግራይ ያለው ሁኔታ በዘላቂነት ለመፍታት ብዙ ጥረት አድርጓል። ሆኖም ህወሓት ውጊያዎች ወደ አጎራባች ክልሎች በማስገባት ሀገር የማፍረስ ተግባር እየፈጸመ ነው፣ ለዚህም ምላሽ መስጠት ያስፈልጋል በማለት ነው የገለጸው። የአማራ ክልል መንግስትም አሸባሪ ብሎ በጠራው በህወሓት ወረራ ተፈጽሞብናል፣ ይህንንም ለመመከት ለህልውና ዘመቻ ህዝቡ ሊከት ይገባል በማለት ነው ጥሪ ያቀረበው። በትግራይ ጉዳይ ባለፈው ሳምንት መግለጫ የሰጠም የአሜሪካ መንግስት የውጭ ጉዳይ ጽህፈት ቤትም በትግራይ ያለው ቀውስ በድርድር ሊፈታ ይገባል፣ እንዲሁም የኤርትራ ኃይል ሙሉ በሙሉ ከክልሉ መውጣት አለበት፣ የአማራ ክልል ኃይል ከምዕራብ ትግራይ፣ የትግራይ ኃይሎች ደግሞ ከአፋርና ከአማራ ክልል የያዟቸው ቦታዎች መውጣት ይገባቸዋል ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ አማራ ክልል እንሻገራለን። በወልዲያና አካባቢው በተስፋፋ ወታደራዊ ጥቃት ሰላማዊ ሰዎች አካባቢያቸውን ለቀው እንዲወጡ መሆናቸው ተሰማ ይላል። መስፍን አራጌ ዘገባውን ይዟል።
በአካባቢው የስልክ አገልግሎት መቋረጡን ተከትሎ ስለደረሰው ጉዳት፣ ጦርነቱ የሚገኝበት ሁኔታና ሌሎች መረጃዎችን ለማግኘት አልተቻለም። ይሁን እንጂ የአይን እማኝ ነን የሚሉ የውጫሌ ከተማ ነዋሪዎች ወልዲያን ጨምሮ ከስሪንቃና መርሳ አካባቢዎች ሰዎች ሸሽተው ወርጌሳ፣ ውጫሌ እንዲሁም ሀይቅና ደሴ ከተሞች እየገቡ መሆናቸውን ለአሜሪካ ድምጽ ሬዲዮ ጠቁመዋል። የወልዲያ ከተማ መንግስታዊ አደረጃጀትም ሆነ ነዋሪዎቹ ከቀናት በፊት በተደጋጋሚ ከተማዋን ከህወሓት ጥቃት ለመታደግ የሞት ሽረት ትግል እያደረጉ መሆናቸውን በተለያዩ መገናኛ ዘዴዎች ሲገልጹ ቆይተው ነበር። የወልዲያ መንግስት ኮሚኒኬሽን በማህበራዊ ትስስር ገጹ ባስነበበውና አስቸኳይ ሲል በገለጸው መልእክት ትናንት ለዛሬ አጥቢያ ምሽት ከህወሓት በኩል በተደጋጋሚ ከባድ መሳሪያ መተኮሱን አስታውቋል። የጉዳቱን ዝርዝር ባይገልጽም ዘገባው የከተማዋን ነዋሪ ማኝነት ጠቅሶ እንደገለጸው መንግስት የአካባቢውን ህዝብ የትግል ጥንካሬ በመጠቀም ፈጣን እርምጃ ሳይወስድ ቆይቷል። በዚህም ጁንታ ሲሉ የጠሩት አካል የወልዲያን ከተማ ሊያወድም የሚችል ከባድ መሳሪያ በመተኮስ ላይ ነው ሲሉ መግለጻቸውን ዘገባው አስነብቧል። ነዋሪዎቹ በከተማዋ ላይ ሊደርስ የሚችለውን ሰብአዊና ቁሳዊ ጉዳት ግምት ውስጥ ያስገባ እርምጃ መንግስት በአስቸኳይ እንዲወስድ ጠይቀዋል። ከመንግስታዊ የኢትዮጵያ ቴሌቪዥን ጋር ቆይታ የነበራቸው የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ዋና ዳይሬክተር ግዛቸው ሙሉነህ ወረራ ተፈጽሞባቸዋል በተባሉ አካባቢዎች በተወሰደ ወታደራዊ ዘመቻ የህወሓት ቡድን እየተደመሰሰ ነው ሲሉ ነበር የገለጹት። በዚህም ይላሉ ከአሜሪካ ድምጽ ሬዲዮ ጋር የደቂቃዎች ቆይታ የነበራቸው ዳይሬክተሩ፣ በዚህም ህወሓት ተስፋ ቆርጦ በወልዲያ ንጹሐን ዜጎች ላይ ጥቃት ሰንዝሯል ብለዋል።
ጦርነት ውስጥ ላይ ነው የምንገኘው። የአሸባሪው ኃይል ህወሓት ያው ጦርነት ከፍቶብናል በተለያዩ ግንባሮች። ከዚህ አኳያ በወልዲያ ዙሪያ የሚደረግ ጦርነት አለ። በዚህ ጦርነት ከሚገባው ልክ በወዳጅ ኃይል የተመታው ተስፋ የቆረጠ ኃይል ማሸነፍ እንደማይችል ሲያውቀው ሲቪሊያን ላይ ጥቃት ፈጽሟል። መድፍ በህዝቡ ላይ ተኩሷል።
ጥቃቱ የመንግስትንና የህዝብ ተቋማትንም ጭምር ኢላማ ያደረገ እንደነበር አስታውቀዋል።
ባለን መረጃ ከዛ በተደረገ መሰረት ከተማ መውጫ ላይ ነው የተተኮሰው። በመውጫ ከተማ ዳር ላይ ከግለሰቦች ቤት ላይ ነው የተተኮሰው አንደኛው። አንደኛው ደግሞ ኢላማ ያደረገው ሌላ የመንግስት ተቋም ለመምታት ነበር። ያ አልተሳካም። ግን እሳቤ የሚያደርገው የነበረው በቀጥታ ስቴዲየም አካባቢ ስቴዲየሙን ለመምታት እና እዚህ አካባቢ የሚገኘውን ህዝብ ደግሞ ለማጥፋት ያለመ ነበር። ይሄ በአጋጣሚ ያን ያህል የከፋ ጉዳት አላደረሰም። ነገር ግን የመጀመሪያው ግን ጉዳት አለ።
በጥቃቱ ሰብአዊ ጉዳት መድረሱን ጠቁመዋል።
በዚህም የግለሰቦች ሀብት ንብረትን መጥተዋል። የንጹሀን ዜጎቻችንም ደግሞ ጅምር የህይወት መስዋዕት ሆነዋል ማለት ነው። በዚህ ሂደት ምን ያህል ጉዳት ነው የደረሰው፣ ምን ያህል ሰው ተመቷል የሚለውን መረጃው እንደደረሰን የምናደርስ ነው የሚሆነው።
በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት መልእክት በአፋርና በአማራ ክልል መሬቶች ውስጥ ሰራዊታቸው እንደሚገኝ አምነዋል። በእውነት የኢትዮጵያ መንግስት ድርድር የሚፈልግ ከሆነ በግልጽ ይናገር፣ ካልተናገረ ውጊያውን ይፈልገዋል ማለት ነው፣ ውጊያ ከገባን ደግሞ እንደመሰሳቸዋለን የሚል መልእክት አስተላልፈዋል። መንግስት ያለው አማራጭ ሁለት ብቻ ነው ያሉት ዶክተሩ፣ ለድርድር ያቀረብነው ቅድመ ሁኔታዎችን በሙሉ ተቀብሎ ተኩስ አቁም ማድረግ አሊያም ይደመሰሳል ነው ያሉት። የምክትል ጠቅላይ ሚኒስትር ጽህፈት ቤት በበኩሉ የምክትል ጠቅላይ ሚኒስትርንና ውጭ ጉዳይ ሚኒስትር ደመቀ መኮንንን መልእክት ባስነበበበት የማህበራዊ ትስስር ገጹ አሸባሪ ሲል የጠራው የህወሓት ቡድን በአፋርና በአማራ የተለያዩ አካባቢዎች እየፈጸመ ነው ያለውን የወረራ ጥቃት፣ ዘረፋና ግድያ ድርጊቶች መላው ህዝብ በአንድነት እንዲከላከልና የማያዳግም እርምጃ በመውሰድ ኢትዮጵያን እንዲታደግ ጥሪ ማስተላለፋቸውን ገልጿል። በአቶ ደመቀ የተመራው የልዑካን ቡድን በጋይንት ጨጮሆ አቅጣጫ በመቄት ወረዳ ደብረ ዘቢጥ አካባቢ የህወሓትን ወረራ ለመመከት ተሰልፏል የተባለውን የመከላከያ ሰራዊት፣ የልዩ ኃይል፣ የሚሊሻና የፋኖ አደረጃጀት እንቅስቃሴ መጎብኘታቸውን የተገለጸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
እሱን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ሱዳንና ኢትዮጵያ ጉዳይ እንሻገር። ሱዳን በኢትዮጵያ የሚገኙ አምባሳደሯን ወደ ካርቱም መጥራቷ ታውቋል። ሱዳን አምባሳደሯን የጠራችው በትግራይ ክልል ባለው ግጭት የሽምጋይነት ሚና ለመጫወት ያቀረበችው ጥያቄ በኢትዮጵያ ውድቅ መደረጉን ተከትሎ ነው። የኢትዮጵያው ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ክፍል ኃላፊ ብለኔ ስዩም ለጋዜጠኞች ሲናገሩ ከአንዳንድ የሱዳን መሪዎች ጋር ያለን የመተማመን ደረጃ ተሸርሽሯል ነበር ያሉት። የአሜሪካ ድምፅ ያነጋገራቸው የፖለቲካ ሳይንስ ምሁር ደግሞ ከትግራዩ ግጭት በኋላ ብቅ ያሉ የሁለቱን አገሮች ግንኙነት የሚያሻክሩ ጉዳዮች የኢትዮጵያን መንግስት ጥርጣሬ ምክንያታዊ የሚያደርጉ ይሆናሉ ብለዋል። እስክንድር ፍሬው ነው ያጠናቀረው።
ጎረቤት ሱዳን በኢትዮጵያ ትግራይ ክልል ባለው ግጭት የሽምግልናነት ሚና ለመጫወት ጥያቄ ማቅረቧ የተገለጸው ሰሞኑን ነው። አዲሱ ነገር ደግሞ የኢትዮጵያን ምላሽ ተከትሎ የወሰደችው እርምጃ ነው። ኢትዮጵያ የሱዳንን የሽምግልና ሚና እንደማትቀበል ይፋ ማድረጓን ተከትሎ ሱዳን በአዲስ አበባ የሚገኙትን አምባሳደሯን ወደ ካርቱም ጠርታለች። ዩናይትድ ስቴትስም ሱዳን የትግራዩን ግጭት ለማስቆም ሚና እንድትጫወት ትፈልጋለች። የሽምግልናን ጉዳይ በተመለከተ በግልጽ ያንጸባረቀችው አቋም ባይኖርም ባለፈው ሳምንት አጋማሽ ከሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ጋር በስልክ የተወያዩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይህንኑ የትግራይ ግጭት ማንሳታቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዳስታወቀው ውጭ ጉዳይ ሚኒስትር ብሊንከንና ጠቅላይ ሚኒስትር ሐምዶክ ለትግራይ ግጭት ወደ ተኩስ አቁም የሚያመራ ድርድር እንዲጀመር ግፊት ለማድረግ ተስማምተዋል። የኢትዮጵያ መንግስት የሱዳንን የሽምግልናነት ሚና እንደማይቀበል ያስታወቀው ባለፈው ሳምንት ነው። ይህንኑ ያስታወቁት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሽምግልናነት ሚና ለመጫወት እምነት ወሳኝ መሆኑን ያብራሩት
The relationship with Sudan at this point is a little bit tricky because the level of trust with some leaders has already been eroded.
በዚህ ሰዓት ከሱዳን ጋር ያለው ግንኙነት ትንሽ አስቸጋሪና ጥንቃቄን የሚጠይቅ ነው። ምክንያቱም ከአንዳንድ መሪዎቻቸው ጋር ያለን የመተማመን ደረጃ ተሸርሽሯል። በተለይም የሱዳን ጦር በኢትዮጵያ ድንበር ካካሄደው ወረራ ጋር በተያያዘ እምነት ደግሞ ለየትኛውም ሽምግልና ወይም ድርድር መሰረት ነው። ስለዚህ ሱዳን እንደዚህ አይነት ድርድሮችን ለማመቻቸት የምትችል ታማኝ አካል ሆና እንድትታይ መጀመሪያ ያ ጉዳይ መፈታት አለበት።
በዚሁ የሱዳን የሽምግልናነት ጥያቄና በኢትዮጵያ መንግስት ምላሽ ላይ አስተያየት የጠየቅኳቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰርና መምህር ዶክተር ፈቃደ ተረፈ ሙያዊ ማብራሪያ ሰጥተዋል። በጉዳዩ ላይ ለመነጋገር የሚያስፈልግ ያሉትን ማዕቀፍ ነው ዶክተር ፈቃደ በቅድሚያ ያስቀመጡት። ከዚህ አንጻር በግጭት ውስጥ ገብቶ ለመሸምገል የፈለገ አካል ሶስት ሁኔታዎችን ታሳቢ ማድረግ እንዳለበት ጠቅሰዋል። አንደኛ የግጭቱን ሁኔታ፣ ሁለተኛ በግጭቱ ተሳታፊ የሆኑ አካላትን ውስጣዊ አንድነት ከውጭና ከውስጥ ኃይሎች ከሚያገኙት ድጋፍ ጋር ጭምር መመልከት እንደሚገባው ነው ያመለከቱት። ዶክተር ፈቃደ እንዳሉት የመጨረሻው ነጥብ የሸምጋይነት ጥያቄ ያቀረበውን አካል የተመለከተ ነው።
ለሸምገል ለገላግል ብሎ የገባው አካልን የተመለከተ ጥያቄ ነው የሚሆነው። ከዚህ አንጻር እኛን ወቅታዊ ጉዳዩ ተመለከተ ሱዳን ነች ምትመጣ እንግዲህ ጥያቄውን ያቀረበችው። ከእንዲህ አይነት የሽምግልና ጥያቄ አቅራቢ አካል ምን ይጠበቃል? አንደኛው ገለልተኝነት፣ ሁለተኛው ኢምፖርታንት መርህ ከወገንተኝነት መንጻት ነው፣ ሶስተኛው እንደዚሁ ጠቃሚ መርህ ተጽዕኖ የሚያሳድር ብቃት ነው። ተጽዕኖ የማሳደር ብቃት በብዙ መንገድ ሊገለጽ ይችላል። ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ እያለን ልንዘረዝር እንችላለን። በአጠቃላይ ግን ተጽዕኖ የማሳደር ብቃት የሚለካበት ሁኔታ ነው። እንደዚሁ ደግሞ ሌላኛው ሁነኛ መርህ በዚህ አንጻር የግጭቱ ተሳታፊ አካላት በእኛ ሁኔታ የፌዴራሉ መንግስት ቀሪውን ኢትዮጵያ ወክሎ እና የትግራይ አማጽያን ሁለቱም እኩል ፈቃደኝነታቸውን መግለጽ አለባቸው ማለት ነው ለቀረበው ጥያቄ። በዚህ ላይ እንግዲህ ተጨማሪ ነገሮች ልናነሳ የምንችል ከሆነ ለዚህ ጥያቄ ለሽምግልናው ጥያቄ ስዛን ላቀረበችው ዓለም አቀፍ ድጋፍ አለው ወይ? እንደ ኮድ ኦፍ ኮንዳክት ጥያቄውን ስታነሳ ሁለቱም ተዋጊ ኃይሎች እኩል መረጃ ሰጣ ታውቃለች ወይ? ጥረቷን በስሎ እስኪወጣ ድረስ በሚስጥራዊነት ይዛው ቆይታለች ወይ? ሸምጋዩና መግባቷ ጥያቄውን ሊያስገባ የሚችል የጥቅም ግጭት የለም ወይ የሚሉ ዝርዝር መርሆዎች አሉ። እንግዲህ አንድ ሀገር አገርም ይሁን መንግስትም ይሁን መንግስት ያለውን አካል ሸምጋይ ሆኖ ልቅረብ ሲል የሚነሱ መሰረታዊ ጥያቄዎችና መርሆዎች ማለት ይመስለኛል።
ስለዚህ በዚህ አገባብ ስናየው አሁን ሱዳን ያቀረበችው ጥያቄ ቅድም የዘረዘሯቸውን ነጥቦች ያሟላሉ? ለምሳሌ ከኢትዮጵያ መንግስት ወገን የተባለው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ከአንዳንድ መሪዎቻቸው ጋር ያለን የመተማመን ደረጃ ተሸርሽሯል ብለዋል። በተለይም የሱዳን ጦር ወደ ኢትዮጵያ ድንበር ገብቷል ከሚለው ክስ ጋር ተያይዞ ማለት ነው። እንዴት ያዩታል? ከዛ አንጻር
እንግዲህ ከተናገረባ ተሰማ ነው ምላሹ። እምነት ለማሳደር ይቸግራል። አጠቃላይ ይሄን ምክንያታዊ ለማድረግ የሚቻልባቸው ብዙ ጉዳዮችን መዘርዘር የሚቻል ይመስለኛል። እነኝህ ስንዘረዝር ደግሞ ከአሁኑ ቀደም ባሉት ወራት በተለይ ደግሞ ጥቅምት መጨረሻ ግጭት ኢትዮጵያ ውስጥ ከመከሰቱ በኋላ ኢትዮጵያና ሱዳንን በተመለከተ ብቅ ብቅ ያሉ ግንኙነት የሚያሻክሩ አዳዲስ ጉዳዮችን ታሳቢ ስናደርግ የኢትዮጵያ መንግስት ምላሽ ምክንያታዊ ሆኖ ይታያል። አንዱ ለምሳሌ የሱዳን የጸጥታ ኃይል መደበኛ ሰራዊቱ የመጨረሻ ውሳኔ ባያገኝም እንኳን እስከዛሬ ሁለቱ ሀገሮች የሚያውቁትን ድንበራቸውን ጥሶ ገብቶ ኢትዮጵያ ውስጥ ሰፍሮ አሁን በቅርብ ጊዜ ያሰሙ እንደሚሰማው የጦር ሰፈር እስከ ማቋቋምን የደረሰ እንቅስቃሴ እያደረገ ባለበት ሁኔታ፣ ከዚህ ላይ በተጨማሪነት ደግሞ ለረዥም ጊዜ ሲያወዛግብ የቆየው የአባይ ውሃ አጠቃቀም ከግድቡ ግንባታ ጋር ተያይዞ ሱዳን የረዥም ጊዜ አቋሟን ቀይራ በቅርብ ጊዜያት ከኢትዮጵያ ጋር የገባበትን እሰጥ አገባ ስናይ እና የሱዳን የሽግግር መንግስት መሪዎች ከቅርብ ጊዜ ወዲህ ኢትዮጵያን በተመለከተ እያሳዩት ያሉት ትንሽ ከመደበኛ የግንኙነት መስመር ያፈነገጠ አይነት ባህሪ፣ እነኝህን ታሳቢ ስናደርግ ለእኔ እንደሚመስለኝ የኢትዮጵያ መንግስት ጥርጣሬ ምክንያታዊ ነው። ምናልባት እስክንድር ዝጋን ነገር ልትጨምር የምትችል ከሆነ
ቀጥሎ ዶክተር ፈቃደ
ከሱዳን ጋር ተያይዞ ይህን ጥያቄ ያቀረበችበት መንገድ ከመደበኛ የዲፕሎማሲ ባህሪ ትንሽ ያፈነገጠ ሆኖ የሚታይ ነው። እንዲህ አይነት የሽምግል ጥያቄ ብዙ ጊዜ የሚቀርበው በይፋ በአደባባይ ሳይሆን ጉዳዩ የሚመለከታቸውን የግጭት ተሳታፊ አካላት በቅድሚያ በማሳወቅ ይሁንታቸውን ለማግኘት ጥረት በማድረግ እና ይሄ ሲሰምር ደግሞ ወደ አደባባይ ጉዳይን በማውጣት ነው እንጂ ሱዳን ባልበሰለ ሁኔታ አደባባይ ለወጦ ለሸምግል ማለት ነው። አይ ቲንክ ከመጀመሪያው ጥረቱ በቀናነት የተያዘ ለመሆኑ ትርጣሬ ውስጥ የሚከት ነው።
ኢትዮጵያ በዚህ ሰዓት ከግጭቱ ጋር በተያያዘ የሶስተኛ ውጫዊ አካል ሚናን እየፈለገች እንዳልሆነ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ባለፈው ሳምንት በሰጡት ማብራሪያ አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዝግጅቱ አመሰግናለሁ። አድማጮች አሁን ልዩ ማሳሰቢያ።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት NSS 1257 ዲግሪ ኢስት ላይ በትራንስፖንደር EAH 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በFEC 56ኛ በሲምቦል ሬት 45.0 MSYMS በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን DVB-S2 ወይም QPSK ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
እድና መሰግናለሁ። ራዲዮ በቴሌቪዥን ቪኦኤ ጋቢናን ተከታተሉ አድማጮች። በዚህ በዋናው ስርጭታችንም ራዲዮ በቴሌቪዥን በቅርቡን ጀምራለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱም እንደተጠናቀቀ እናስተዋውቃለን። ተከታተሉ አድማጮች። አሁን ሳምንታዊው ሐኪሞን ይጠይቁ። ሐኪሙን ይጠይቁ ለምሽቱ የኮቪድ-19 ወረርሽኝን አዲስ ምዕራፍ ዘረመላቸውን የለወጡ ቁጥራቸው የበዙ ዝርያዎች ጠባይና ቀጣዩን አቅጣጫ መልከት ያደርጋል። በትላንትናው ምሽት የጀመርነው ቃለ ምልልስ ነው። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ጥላሁን አደራ እዚህ በዩናይትድ ስቴትስ ውስጥ በሚገኘው የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኤፒዲሚዮሎጂ ትምህርት ክፍል ሊቀመንበርና መምህር ናቸው። እነኚህ ዘረመላቸውን የለወጡትን የኮሮና ቫይረስ ዝርያዎች ጠባይና በጥናት የሚለዩበትን ምርመራ አስመልክቶም በቀደመው ክፍል ምልልሳችን መገባደጃ ባነሳውላቸው ጥያቄ ነው ዛሬ እልባት ያደረግንበትን የምንጀምረው። ፕሮፌሰር ጥላሁን ወደ ቀደመው ጥያቄ ለመልሶትና አሁን እነኚህ የቫይረስ ዝርያዎች በየተነሱበት ቦታ በምርመራ ተረጋግጠዋል። አሁን የመጨረሻውን ላምዳን ብንመለከት ላቲን አሜሪካ ውስጥ ፔሩ ነው የተነሳው። ያ ማለት ምርመራው ክትትሉ ተደርጓል፣ ጥናት ተደርጓል ማለት ነው። ጥናት እንደልብ ባልተደረገባቸው በዚህ ሰዓት የሚከታተሉ አድማጮቻችን እኛስ ሀገር ያለው ሁኔታ ማለታቸው አይቀርምና ኢትዮጵያን አስቀድማለሁ። ሌሎች አፍሪካ ሀገሮችም ደቡብ አፍሪካ ቀድሞ ከታወቁት ውስጥ ነው። ከበሽታው መስፋፋት ጋራ በቂ የምርመራ ሂደት እንዳለ ክትትሉ እንደነበረ ከበሽታው መስፋፋት ጋራ ሁለቱንም ማየት ይቻላል። ሌሎች ሀገሮችስ በምን ደረጃ ነው እንዲህ የተበቀ ክትትል ማድረግ እየተቻለ ያለው?
ይሄ ነው አንዱ ትልቅ አስቸጋሪ የሆነው ነገር። ይሄ ነው በታዳጊ ሀገሮች በተለይም በአፍሪካ በተለይም ደግሞ እነዚህ ለውጦቹ ሚውቴሽኖቹ ኢትዮጵያ ውስጥ እንዴት እንደሆኑ ለመረዳት እስካሁን ድረስ አልቻልንም። ያንን ያልቻልንበት ምክንያት ቫይረሱን ወስዶ ሲኩዌንስ መደረግ አለበት። ታይቱ ምን አይነት እንደሆነ መታወቅ አለበት። ጥሩ ሰርቲፊኬት የሆነ ላብራቶሪ ይፈልጋል እንደዛ ለማድረግ እና የዛ ችግር አለብን። እርግጥ እስካሁንም ድረስ እየተላከም ይደረጋል። ግን አሁን የምናየው ምንድን ነው? ዴልታ ቫሪያንት ከመቶ በላይ ሀገሮች ውስጥ ገብቷል እና ኢትዮጵያ ውስጥ አልገባም ለማለት አንችልም። ምንም መኖሩን እርግጠኛ መናገር ባይቻል፣ እንዲያውም መኖሩን እርግጠኛ የበለጠ መሆኑን የሚያመለክተው የኢትዮጵያን የየቀኑን ጊዜክ ከርቡን ስንመለከተው በየቀኑ እንከታተለዋለን እያሻቀበ ነው ያለው። አሁን ወደ ላይ አሁን በዚህ በፈረንጅ አቆጣጠር በጁላይ አጋማሽ ላይ በጣም ዝቅ ብሎ የነበረው ከዛሬ 2 ሳምንት እና 3 ሳምንት በኋላ የበሽታው ቁጥር በጣም እያሻቀበ ወደ ላይ እንደሆነ እናያለን። ያም ደግሞ የዴልታው ቫሪያንት በበዛባቸው ሀገሮች ላይ ያለውን አይነት መልክ የዛን ያህል አይደለም፣ ነገር ግን መልኩ አወጣቱ ስንመለከተው የዴልታውን አይነት ይመስላል እና ኢትዮጵያ ውስጥ የዴልታ እንደሚኖር ምንም ጥርጥር የለኝም። ነገር ግን ለማረጋገጥ ግን አልችልም።
ፕሮፌሰር ጥላሁን እንደው አንድ በጣም ለየት ያለ ነገር ገልጠዋል። የሚታዩት ሁኔታዎች የቫይረሱን ወይም በዛ ቫይረስ መስፋፋት ሁኔታ የሚከተሉትን ነገሮች መተዋቸው አይቀርምና ያን ጠባይ ታይቷል ብለዋል። ለአድማጮች እንደው ቅርብ ብናደርግ እነኚህ ጠባዮች ማንን እንደሚያጠቁ እንዴት እንደሚያጠቁ የህመም ሁኔታ ነው በምን ይሆን ያዛመዱት? አሁን በኢትዮጵያ ውስጥ ዴልታ የተሰኘ ቫይረስ ዝርያ ስለመታየቱ ምልክት አለ ያሉት
ስለመታየቱ በዚህ በግራፍ አወጣጥ ስንመለከት እንዳለ ይመስላል። ይሄ በሽታ በተለይም ደግሞ የዴልታ ቫሪያንት ሌላውን የምናውቀው ስለሆነ ነው። ከጥቂት ጊዜ በፊት ባህሪውን ስላላወቅ ነው ያርጉን ያታንዱ ብዙ ነገር ነው አውቀነዋል። ይሄ ራሱን ሲቀይር የሆነው ምንድን ነው? ሁለት ነገሮች ናቸው የሆኑት። አንደኛ ኮንሰንትሬሽኑ ወይም ደግሞ ክምችቱ የቫይረሱ ክምችት እጅግ ብዙ። ለምሳሌ የአንድ ሰው አፍንጫ ውስጥ ከአፍንጫ ውስጥ የቫይረሱን ሳምፕል በምንወስድበትና በምንመለከተው ጊዜ ከቀደመው አልፋ ከሚባለው ቫሪያንት አንድ ሺህ እጥፍ የቫይረስ ክምችት በዛ ሰው ላይ እናገኛለን። ደልታው ማለት ነው። ምን ማለት ነው? ይሄ የቫይረስ ክምችት በብዛት ከሆነ አንዱ አስቸጋሪ የሆነበት ምክንያት የዴልታው ቫሪያንት ምንድን ነው? ያንን ሰውየውን ሲስተም ኦቨርዌልም ለማድረግ ሙሉ በሙሉ ለመቆጣጠር በጭባጭ ጊዜ ውስጥ ያስችለዋል። ሌላው ደግሞ በዛው መጠን አንድ ሰው በሚስልበት ጊዜ ወይም ደግሞ በሆነ መንገድ ከሰውነቱ በሚወጣ ጊዜ ቫይረሱ ሌሎች ላይ የመጋባት ኃይሉ እጅግ ኃይለኛ የዴልታው ከአርባ እስከ 60% እጥፍ ተላላፊ ነው። ከአልፋው ይልቅ ከቀድሞው እንዳውም 2 እጥፍ የበለጠ ነው የመስፋፋቱ ኃይል። ከዛኛ አደገኛነቱ ምንድን ነው? የዚህ አንደኛ ክምችቱ በጣም ብዙ ከመሆኑ የተነሳ፣ ሁለተኛ ያ ሰው ደግሞ በሚስልበት ጊዜ ሲወጣ አበታተኑ እሰው ላይ ቶሎ መድረሱ፣ ሌላው ሲደርስ ከደረሰ በኋላ የሚያደርገው ነው። ሌላው ደግሞ አንደኛ መልኩን ስለቀየረ አንድ ሰው ሲከተም ምንድን ነው የሚያደርገው? ክትባቱ ሰውነት ውስጥ ይገባና ሰውነታችን ይሄ አንድ ፕሮቲን እንዲሰራ ነው የሚያደርገው። ያ ፕሮቲን ምንድን ነው? አንቲቦዲ ነው። ያ አንቲቦዲ ምንድን ነው? ቫይረሱን መልክ ያለውን እላዩ ላይ ምልክት አለ። ያንን ምልክት ካየ በለው የሚል ትዕዛዝ የተሰጠው እና ያ ግን መልኩን ቀይሮ ሲመጣ ሌላ መስሎ ይመጣል ማለት ነው። ዛፍ ሸፍቶ ይመጣል እና የቫክሲኑን ኃይል ደካማ አደረገው መልኩን በመቀየር ምክንያት ማለት ነው። አንደኛው እሱ ነው። ሌላው ደግሞ ሴሎች ውስጥ ከገባ በኋላ ራሱን በሴሎቹ ሊሸፍንና ክፋቱ ደግሞ ምንድን እንዳደረገው ያንን አንድን ሴል ኢንፌክት ካደረገው በኋላ ከሌላው ሴው ጋር እንዲገጣጠም ያደርገዋል። ፊውዝ ያደርጋል፣ ይገናኛል። በሚገናኙበት ጊዜ አስቸጋሪ ይሆናል ለአንቲቦዲዎቹ እነዚህ ወስደው መልሰው አታክ ለማድረግና ሰውየውን ከበሽታው ነፃ ለማድረግ የክፋቱን ኃይል ደካማ ያደርገዋል። እና አሁን በምናይበት ጊዜ የዚህ የዴልታው ቫሪያንት ከሌላው ጋር ስናወዳድረው ምን ያህል ተላላፊ መሆኑ የሚታየው ይሄ በሽታ የያዘው አንድ ሰው ለስንት ሰው ሊያስተላልፍ ይችላል ተብሎ ይጠየቃል። የቀደመው ቫሪያንት አልፋ የሚባለው እስከ 2 ሰው ድረስ ነው፣ አንዱ ሰው ለሁለት ሰው ነው ሊሰጥ የሚችለው ይባላል። አሁን ይሄኛው ዴልታው ግን እስከ 4 ሰው ድረስ ሊሰጥ ይችላል በሽታው እና እጥፍ ማለት ነው። ስለዚህ ከሁለት እስከ 4 ትንሽ ትመስል ትችላለች። ነገር ግን ጂኦሜትሪክ ይባላል አበዛዙ። ግን አንድ ሰው ለሁለት ሰው ከሰጠ ለዛ ሁለቱ ለሌላ ሁለት ከሰጡ 4 ይሆን 8 ከዛ ማባዛት ነው እያባዙ የሚሄደው እና በጣም ነው የሚተላለፈው ማለት ነው በሽታ። እና በእንደዛ አይነት ሁኔታ ውስጥ ስላለ የዚህን የዴልታውን በጣም ኃይለኛ ተላላፊ መሆኑ ከሳቢ አድርጎታል።
መልካም የሚያወያዩ በያሉበት አድማጮቻችን እርስ በርስም ሊነጋገሩባቸው የሚችሉ በርካታ ጭብጦችን ፈንጥቀዋል። ፕሮፌሰር ጥላሁን ዝርያውን በሚለውጥበት ሁኔታ የሚፈጠረውን ሲያስረዱን እኛ እንደምንከታተለው ይከታተለናል። እኛ አፍና አፍንጫችን እንደምንሸፈነው እርሱም ሰውነታችን ውስጥ ገብቶ ራሱን ለመደበቅ ይጥራል። ወደ ሰውነትም ለመግባት አሳሳች መልኮችን ይዞ ይቀርባልና ይህን ሁሉ የረቀቀ ነገር የሚያደርግ ረቂቅ ቫይረስ የዚያን ያህል ደካማም ነው። ምክንያቶቹ እኛ ምናችን ነው ጎልቶ የሚነገረውና በአንድ በኩል አሳሳቢነትን የከሰተ የሰውነትን ሁኔታ ጨርሶ ባልተጠበቀው መንገድ መውሰድ የሚችል ይባስ ብሎ ደግሞ መስራታቸው የተረጋገጠ ክትባቶችን ማምከን ያህል ራስን ለመለዋወጥ ሳይቋርጥ የሚጥር የቫይረስ ዝርያ እኛ መንገድ ካልሆነው እኛ ለመተላለፉ ምክንያት ካልሆነ በጣም ደካማና በቀላሉም ሰንሰለቱ ሊበጠስ ይችላል ከሚለው ጋራ እስኪ ያዛምድልን። ምናልባት ኃያልነቱ ይሆናል ገጽፎም ይታየን የሰውስ ምክንያት ይሄ ሂዩማን ፋክተር የሚባለው። አድማጮች ቃለ ምልልሳችን አላበቃም። ለቀደሙና ለሌሎች ጥያቄዎች ፕሮፌሰር ጥላሁን አደራ የሰጡትን ሙያዊ ማብራሪያ ጨምሮ ሙሉን በድረገጻችንና በማህበራዊ ትስስር ገጾቻችን የምናኖር መሆናችንን ከወዲሁን ገልጻለን። ለአሁኑ ፕሮፌሰር ጥላሁንን ለጊዜያቸው አመሰግናለሁ። ተከታዩም ከዚሁ ርዕስ ጋር ያቆየናል። የዩናይትድ ስቴትስ ባለስልጣናት በቅርብ ጊዜ የተሰሩ ጥናቶች 70% የሚሆኑ አሜሪካውያን በከፊልም ቢሆን መከተባቸውን ቢያሳዩም ዴልታ የተሰኘው የኮሮና ቫይረስ ዝርያ ግን ስርጭቱ መጨመሩ እንዳሳሰባቸው ነው የተናገሩት። የአራሽ አርባሳዲን ዘገባ የደንገረሞ ይዛ ቀርባለች።
ከሰሞኑ በማያሚ ፍሎሪዳ በሚገኘው የመንግስት የኮሮና ቫይረስ መመርመሪያ ጣቢያ ፊት ለፊት ሰልፍ ያዙ መኪኖች ተደርድረው እየዋሉ ነው። የማያሚ ሄራልድ ጋዜጣ በዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ በሁሉም እድሜ ክልሎች ላይ በተለይም እድሜያቸው ከ12 አመት በታች በሆኑ ህጻናት ላይ መስፋፋቱን በቫይረሱ ዙሪያ የተሰራ ሪፖርትን ጠቅሶ ጽፏል። እንደ ዋይት ሃውስ ከሆነ በፍሎሪዳ ግዛት ባለፉት 6 ወራት ቫይረሱ የጨመረ ሲሆን ቫይረሱ ከጨመረባቸው 7 ግዛቶች ውስጥ ግማሽ ያህሉ ተጠቂዎች በፍሎሪዳ እንደሚገኙም ተገልጿል። ዶክተር ፍራንሲስ ኮሊንስ የብሔራዊ የጤና ማዕከል ዳይሬክተር ሲሆኑ ከሰሞኑ ኤቢሲ ከተሰኘው ጣቢያ ጋር በነበራቸው ቆይታ የአሁኑን የበሽታውን ግርሻ ሊከላከሉት የሚቻል ነበር ብለዋል።
እነዚህን ክትባቶች ሰዎች እንዲወስዱ በማድረጉ ረገድ ውጤታማ ሆነን ቢሆን ኑሮ ዴልታ የተሰኘው ቫይረስ ስርጭት አሁን የደረሰበት ጋር አይደርስም ነበር። ለዚህም ነው አሁን እጅግ መጥፎ ዋጋ እየከፈልን ያለ ነው።
በሌላ በኩል በቅርቡ በተካሄደ ጋዜጣዊ መግለጫ ላይ የፍሎሪዳ ሀገረ ገዥ የሆኑት ሪፐብሊካኑ ሮን ዲሳንቴስ ስጋቱን አጣጥለውታል።
I think it's important to point out because you know obviously media does hysteria.
ይህን ነገር ነቅሰን ማውጣት ያለብን ይመስለኛል። መገናኛ ብዙሃን ስለ ሆስፒታሎች ሲያወሩ እጅግ ስሜት ቀስቃሽና ፍርሃት የሚያጭር አድርገው ነው። ሆስፒታሎችን በተመለከተ የኛ ሆስፒታሎች ክፍትና በስራ ላይ ናቸው።
ይሁንና ዶክተር ፍራንሲስ ኮሊንስ ከኤቢሲ ጋር በነበራቸው ቆይታ ዴልታ የተሰኘው የቫይረሱ ዝርያ አዲስ ነገር ይዞ መምጣቱን በመግለጽ ክትባት ለሀገሪቱ እጅግ ጠቃሚ የሆነ አማራጭ ነው ብለዋል።
These are younger people. including children
አሁን ላይ ቫይረሱ ከጀመረበት ጊዜ አንስቶ ባልታየ መልኩ በሆስፒታሎች ውስጥ ህጻናት ልጆች ናቸው ያሉት። 1450 ህጻናት ልጆች ሆስፒታል ውስጥ ኮቪድ-19 ይዟቸው እየታከሙ ይገኛሉ። እድሜያቸው ከ12 አመት በታች ስለሆነም ክትባቱን ልንከትባቸው አንችልም። ነገር ግን እኛ እድሜያችን ከ12 አመት በላይ የሆኑ ሰዎች የተሻለ ነገር ማድረግ እንችል ነበር።
ምንም እንኳን ከሀገሪቱ ግዛቶች ሁሉ በፍሎሪዳ የተጠቂዎች ቁጥር እየጨመረ ቢመጣም ሀገረ ገዡ ዲሳንቴስ ግን ነገሮች ባሉበት እንደሚቀጥሉ አስታውቀዋል።
መዝጋትን በተመለከተ ትምህርት ቤቶች ክፍት ነው የሚሆኑት። ምንም አንዘጋም። ሰዎችን እንደግፋለን። አነስተኛ ንግዶችን እንደግፋለን። በመዝጋት ለመከላከል መሞከር ውጤታማ ለመሆኑን በወረርሽኙ ወቅት አይተናል። ይሄ ደግሞ ለዩናይትድ ስቴትስ ብቻ ሳይሆን በውጭ ሀገራትም የታየ ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በቅርቡ ወደ ቤተክርስቲያን እየሄዱ በነበረበት ወቅት የመንግስት ሰራተኞች በስራ ገበታቸው ላይ ለመገኘት ክትባት መውሰዳቸውን የሚያረጋግጥ ፊርማ እንዲፈርሙ አሊያም በየሳምንቱ የኮቪድ-19 ምርመራ እንዲወስዱ እንደሚደረግ ጠቅሰዋል። አስተዳደራቸውም ከዚህ በተጨማሪም ወደ ዩናይትድ ስቴትስ የሚመጡ ተጓዦችን በተመለከተ መመሪያ እንደሚያወጣም ይጠበቃል። ለአራሽ 40 ሳዲ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እድንና መሰግናለሁ። አድማጮች አሁን የሳምንታዊ ስፖርት ነው ሰዓቱ። የኦሎምፒክን ፍጻሜና የኢትዮጵያ ማራቶን ይመለከታል። ፕሮግራሙ አዘጋጅና አቅራቢ ሀብታሙ ስዩም። ሀብታሙ መስመሩ ያደ ነው።
አመሰግናለሁ አሉላ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ባለቤታቸው ጂል ባይደን ከሀገሪቱ የኦሎምፒክ ቡድን ጋር ቅዳሜ ምሽት በርቀት ተገናኝተዋል። ባይደን የቡድኑ አባላት በብቃታቸው አሜሪካን እንዳኮሩ ተናግረዋል። ክረምቱ ከመግባቱ በፊትም ወደ ዋይት ሃውስ እንዲመጡ ጋብዘዋቸዋል። የበለጠ ጉራቤ መንዛት አይቀርም ብለዋል ባይደን። የሀገራችንን አስገራሚነትም አስታውሳችሁናል ሲሉም አባላቱን አሞግሰዋል።
You represented every single thing that we stand for. You really did.
የቆምንለትን ሁሉ ነገር ወክላችኋል። በርግጥም አድርጋችሁታል። ይሄም የተሳካ ነው። በአካል ብርታታችሁ ብቻ ሳይሆን በሞራል ጥንካሬያችሁ ጭምር እንደሆነ አስባለሁ።
ዩናይትድ ስቴትስ በ39 ወርቅ፣ 42 ብርና 33 ነሐስ በአጠቃላይ 113 ሜዳሊያዎች የቶኪዮ ኦሎምፒክ ተሳትፎዋን በአንደኝነት ጨርሳለች። የዩናይትድ ስቴትስ ኦሎምፒክ ቡድን በዚህ ሁኔታ ደስተውን በሚያጣጥምበት አፍታ በታዋቂ አትሌቲክስ ዘርፎች ከፍተኛ ግምት የተሰጠው የኢትዮጵያ ኦሎምፒክ ቡድን ውጤት ግን በአንጻሩ አነጋጋሪ ሆኗል። ይህም በተመለከተ ሙያዊ አስተያየት እንዲሰጠኝ የጠየቅኩት እውቁ የስፖርት ጋዜጠኛና ተንታኝ ታምሩ አለሙ ቡድኑ የነበሩበትን ችግሮች ያነሳሳል።
አራት ሜዳሊያዎችን አግኝተናል፣ አንድ የወርቅ፣ አንድ የብርና ሁለት ነሐስ። ይህም ደግሞ በደረጃ ስናየው በአጠቃላይ ከዓለም 56ኛ ከአፍሪካ 5ኛ ሆነን እንድናጠናቀቅ አግዞናል። ኦሎምፒክና ኢትዮጵያ ተሳትፎን ስናይ ከመጀመሪያው ጀምሮ በውዝግብ የታጀበ ነበረ። ከአትሌቶች ከስፖርተኞች አመራረት ጀምሮ አስተዳደራዊ ችግሮች በስፋት ታይተውበት ገና ከአዲስ አበባ ሳይነሱ እስከ ቶኪዮ እስከሚለቁ ድረስ አሉታዊ ተጽዕኖ ያመጣ በጣም ከባድ ውዝግቦችን አይተናል። በአንዱ ብቻ አይደለም፣ በአራቱም የስፖርት አይነቶች ነው ያየነው። ይህን ውጤታችን ላይ የስፖርተኞቹ ስነ ልቦና ላይ ከፍተኛ መጎዳት እንዳደረሰ ነው የምረዳው። እኔ በተደጋጋሚ ሲገለጽ እንደነበረው በተለይ አትሌቲክስ ላይ የአትሌቶች አመራረት ፌዴሬሽኑና ኦሎምፒክ ኮሚቴውም ተናቦ አለመስራቱ ወይም ለባለፉት ዓመታት ዘንድሮቻ ሳይሆን ከሶስት አራት ዓመት በፊት ጀምሮ የነበራቸው ቁርሾ እያደገ እያደገ እዚህ ድረስ መድረሱና አንድም ሀይባይ አጥተው መፍትሄ አለመምጣቱ ለዚህ ውጤት ማነስ ትልቅ አስተዋጽኦ አለው።
ይህ በእንዲህ እንዳለ በ32ኛው የቶኪዮ ኦሎምፒክ የኢትዮጵያ ቡድን ባልተለመዱ መስኮች ያመጣው አበረታች ውጤትም ከመልካም ሊቆጠር እንደሚገባ ታምሩ ያስታውሳል።
ከአትሌቲክስ ውጪ ሶስት ስፖርቶችን ተሳትፈናል። አንደኛው የውሃ ዋና ነው። ውሃ ዋና በእድል ያገኘ ነው። ማጣሪያ ሳናከናውን የዓለም አቀፉ የስፖርት ፌዴሬሽኖች ማህበር የሰጠን እድል ነበር። ሁለት ስፖርተኞችን አሳትፉ ተብሎ ሁለቱ ሄደው አንዱ ተወዳድሮ አንዷ በውዝግብ ምክንያት ተመልሳለች። የአንዱ ጥሩ ጅምር ነው። ለተከታታይ ሶስት ኦሎምፒክ ነው። በነገራችን ላይ ለንደንም፣ ሪዮ ላይም እንደዚሁም ዘንድሮ ቶኪዮ ላይም በውሃ ዋና ተወዳድረናል። ብስክሌትም እንደዚሁ ማጣሪያ አድርጋ ሰላማማ ተሳትፋ ነበር። እሷ ላይም የነበሩ ውዝግቦች ነበሩ። በተለይ ከብስክሌቱ ሞዴል አንጻር እንደዚሁም ከነበራት ከተደረገላት ድጋፍ አንጻር የሚነሱ ነገሮች ነበሩ። ግን መሳተፏም እንደዚሁ እንደ ትልቅ ይታያል። ትልቁ ያነሳው ነጥብ የወርቅ ቴኳንዶ የተገኘው ነው። ሰለሞን ቱፋ ከ58 ኪሎ ግራም በታች ባደረገው ውድድር በአንድ ቀን ነው እንግዲህ ውድድሩን ያከናወነው። እስከ ግማሽ ፍጻሜ ለመድረስ በቅቶ ነበረ። በኋላ ግን ሳይሳካለት የዲፕሎም ተሸላሚ ሆኗል። ይሄ ለመጀመሪያ ጊዜ ተሳትፈንበታል። በኦሎምፒኩ ለመጀመሪያ ጊዜም ትልቅ ውጤት ያስመዘገብናቸው ናቸው። እንደዚሁም በአጫጭር ርቀቶች ወጣት አትሌቶችን አይተናል። እርግጥ አሁንም ወደታች አልወረድንም። 100፣ 200፣ 400 ሜትር ባንሄድም ከ800 ሜትር እና 1500 ሜትር ላይ ወጣት አትሌቶችን ማየት ችለናል።
ኢትዮጵያ በመጪው የኦሎምፒክ ተሳትፎ የተሻለ ደረጃ ላይ እንድትደርስ ምን ታደርግ በሚለው ዙሪያ ታምሩ የሱን እይታ አካፍሉናል።
አስተዳደራዊ ጉዳዮች መስተካከል አለባቸው። ከላይ የሚመሩት ከላይ የሚዘውሩት አለቆች ከአልነካም ባይነት ባለፈ ለስፖርቱ ማሰብ ይኖርባቸዋል። አሁን የኦሎምፒክ ኮሚቴን ብንመለከት ምርጫው በውዝግብ መጥቶ ነው እዚህ ድረስ የደረሰው። አትሌቲክስ ፌዴሬሽን ብታይ ደግሞ የአትሌቶች ምርጫ ላይ እንደዚሁ ቅሬታዎች ይቀርባሉ። ይበልጥ ግልጽ ለማድረግ ለምሳሌ በኦሎምፒክ ኮሚቴው ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ እና በአትሌቲክስ ፌዴሬሽኑ ፕሬዚዳንት ኮማንደር ደራርቱ ቱሉ መካከል ያለው ውዝግብ ከሮ እዚህ ድረስ አምጥቶናል። ይሄ መፈታት አለበት። ለውጤቱ ማጣትም አንደኛው አስተዋጽኦ የአስተዳደራዊ ጉዳዮች ናቸው። የሚገርመው ታላላቅ አትሌቶች እንደ ዘንድሮ እንዲሁም በአመራር ላይ የቀረቡበት ነገር የለም። ለምሳሌ በኦሎምፒክ ኮሚቴ በኩል ከዶክተር አሸብር ምክትል ያሉት ብርሃኔ አደረና ኃይሌ ገብረስላሴ ናቸው። በአትሌቲክስ ፌዴሬሽን በኩል ደግሞ ከደራርቱ ምክትል ያሉት እነ ገዛኸኝ አበራ ናቸው። እና ስፖርቱን ያውቁታል፣ አትሌቲክሱን ያውቁታል፣ ግን ተግባብተው መስራት አልቻሉ። ሁለተኛው በጣም ብዙ ባለሙያዎች ያስፈልጉናል። ለምሳሌ ከሚነሱት ነጥቦች መካከል ቶኪዮ ሙቀት፣ ቶኪዮ ወበቅ ነበረው፣ ግን አትሌቶቻችን የት ነበር ሲዘጋጁ የነበሩት? ቀደም ብለው ቶኪዮ መጥቶ ጉዳዮችን ማጥናት፣ አየሩን ማየት፣ እድሜ ለቴክኖሎጂ ብዙ ነገሮች ማድረግ ይቻላል እና ይህን የሚያግዙ ከአመጋገብ፣ ልምምድ አሰጣጥ፣ አሁን ብዙዎቹ ሲያቋርጡ በህመም ነው ይባላል። እነሱን ሁሉ ማጣራትና ማየት የሚችል አንድ እንደዚሁ ቡድን ያስፈልግ ነበር።
አርማጮቻችን ከስፖርት ጋዜጠኛውና ተንታኙ ታምሩ አለሙ ጋር ያደረግነው ቆይታ ሙሉ ቅጂ በድረገጻችን ላይ ይቀመጣል። እንድታዳምጡት እንጋብዛለን። ታምሩ ለሰጠን ሙያዊ ትንታኔ በእናንተ ስም አመሰግናለሁ። የዛሬው ስፖርት መሰናዶም በዚሁ ተቋጨ።
እኔም ሀብታሙንና እንግዳውን አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ፣ ከአቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ታዲያ አድማጮች ለማስተዋወስ ቀደም ብዬ የነገርኳችሁን ራዲዮ በቴሌቪዥን ጋቢና ጀምሯል። ሌሎች ፕሮግራሞቻችንም ይጀምራሉ። አማርኛና ኦሮምኛም ሲደርሱ እንዲሁም ትግርኛ እንደደረሱ እናስተዋውቃለን። በነገው ዕለት ግን መከታተል እንዳትረሱ ጋቢና የአሜሪካ ድምጽ ራዲዮ። አድማጮች አሁን የትግርኛ ስርጭት ይቀጥላል። በእኔ በኩል በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።